ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የሰኞ ምሽት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለዛሬ የካቲት 14 2014 ዓ.ም ተምረስ ከያዝንላችሁ መሰናዶች መካከል ጥቂቶቹን እናስተዋውቃችሁ። የሰላም ሚኒስቴር 3300 የሚሆኑ በጎ ፈቃደኛ ወጣቶችን አሰልጥኖ ማህበረሰቡን እንዲያገለግሉ ማዘጋጀቱን አስታወቀ።
ሰላም ሚኒስቴር ለልጆቹ አሹር የሚያደርጋቸው ምንድነው? አንደኛው ነገር አገራቸውን ኢትዮጵያን ስላገለገሉ ስለደገፉ የራሳቸውን አስተዋጽኦ ስላደረጉ ከሁሉ በላይ ደግሞ ኢትዮጵያ ሀገራቸውን ስላወቁ አመስገን ይፈልጋል፣ ሪኮግናይዝ ማድረግ ይፈልጋል።
እነዚህ በጎ ፈቃደኛ ወጣቶች ማህበረሰቡን እያገለገሉ ይገኛሉ። በልዩ ሁኔታ ለጋቢና ቪኦኤ ልዩ መሰናዶ አዘጋጅተናል። አብይ ርዕሳችን አድርገነዋል። በሌላ ርዕስ ደግሞ
እኛ ደስ ብሎ ስራ ፈጣሪዎች ለችግሮቻቸውን እንዳለው እኛ አውቆ የምናገር ልምድ የለም።
ትኩረቱ ስራ ፈጣሪዎች ላይ በማድረግ የሚዘጋጀው ሎላይን የተሰኘው የዲጂታል መጽሔት ዋና አዘጋጅና ስራ አስኪያጅ እንዲሁም መስራች የሆነው ወጣት ውዳሴ ግርማን ነው የሰማችሁት። በዚህ ዙሪያ ዘገባ ይኖረናል፣ ሌሎች ጥንቅሮችንም ይዘናል። መሰናዶውን በመምራት ኤደን ገረመው፣ በዜናዎቹ ስመኝሽ የቆየ፣ በምስልና ድምፅ ቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን አብረናችሁ የምናመሽ ይሆናል። አሁን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። የኢትዮጵያ ህዳሴ ግድብ የመጀመሪያ ኃይል የማመንጨት ስራውን ትላንት በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ንጹህና ታዳሽ ኃይል ወደ ሱዳንና ግብጽ ጨምሮ ወደ ተለያዩ የአፍሪካ ሀገራት እንዲሁም አውሮፓ በመላክ ዓለም አቀፍ ግንኙነቶችን የማጠናከር ዓላማ እንዳላት ተናገሩ። በተለይ በቀጠና ያለውን ተሰስር ማጠናከር ዓላማቸው እንደሆነ የተናገሩት ጠቅላይ ሚኒስትር አብይ ኢትዮጵያ የአባይን ውሃ በታ ኛው ተፋሰስ ሀገራት የሚኖሩ ማህበረሰቦችን በማይጎዳ መልኩ ለኃይል ማመንጫነት ከመጠቀም ውጪ ለሌላ ምንም አይነት የልማት አገልግሎት የመዋል እቅድ እንደሌላት ገልጸዋል። 155 ሜትር ርዝመት ያለውና 74 ቢሊዮን ኪዩቢክ ሜትር የውሃ መጠን የሚያዝ አቅም ያለው ግድብ ሲጠናቀቅ በአፍሪካ ትልቁ ግድብ የሚሆን ሲሆን ካሉት 13 ተርባይን ዩኒት እሁድ ጠዋት ስራ የጀመረው 10ኛው ተርባይን 375 ሜጋዋት የኤሌክትሪክ ኃይል እንደሚያመነጭ ተገልጿል። ከግድቡ ሙሌት ጋር በተያያዘ የተለያዩ ስጋቶች እንዳሉባቸው የሚገልጹት ሁለቱ የታችኛው ተፋሰስ ሀገራት ግብጽና ሱዳን ኢትዮጵያ የግድቡን የውሃ ሙሌትና በየአመቱ ከግድቡ የምትለቀውን የውሃ መጠን በተመለከተ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት ላይ መድረስ ፍላጎት እንደሌላትና ፈጽሞ እንደማትቀበልም አቋም ይዛለች። የናይጄሪያ ወታደራዊ ኃይል ሽፍታዎችን ኢላማ አድርጎ በደቡባዊ ኒጀር ባካሄደ የአየር ጥቃት 7 ህጻናት መገደላቸውንና ሌሎች 5 ህጻናት ደግሞ መቁሰላቸው ተገለጸ። በናይጄሪያ አቅራቢያ የምትገኘው ማራዲ ከተማ አስተዳዳሪ የሆኑት ቻይቡ አቡባከር አደጋው በድረሱን ለአንድ የፈረንሳይ ዜና ወኪል የገለጹ ሲሆን 4 ህጻናት ወዲያው ሲሞቱ 3ቱ ወደ ሆስፒታል እየተወሰዱ ህይወታቸው ማለፉን አስረድተዋል። አደጋው ይደረ ሰው ናይጄሪያ የአየር ጥቃቱን ስታካሂድ በፈጸመችው ስህተት መሆኑንም ገልጸዋል። አቡበከር አክለው የናይጄሪያ ወታደራዊ አውሮፕላኖች በሰሜን ምዕራብ ናይጄሪያ ሰዎችን በመግደልና በመጥለፍ ገንዘብ የሚቀበሉ ወንጀለኛ ሽፍቶችን ለማግኘት አሰሳ እያካሄዱ መሆኑን ገልጸዋል። የናይጄሪያን የጦር ኃይሎች ሸሽተው ያመለጡ ሽፍቶች በአብዛኛው ወደ ኒጀር በመሄድ የሚደበቁ ሲሆን ድንበር ላይ የምትገኘው የኒጀር ከተማ ጥቃት ከሚደርስባቸው ከተሞች አንዷ ናት። ዩናይትድ ስቴትስ ለአፍሪካ ወታደራዊ ኃይሎች በየአመቱ መታከይደውን የጸረ ሽብር ስልጠና ፕሮግራም ትላንት በአይቬሪ ኮስት መስጠት ጀምራለች። ስልጠናው የሚካሄደው እስላማዊ ታጣቂዎች በአፍሪካ በርካታ ቦታዎችን በተቆጣጠሩበት፣ ወታደራዊ መፈንቅለ መንግስቶች በተበራከቱበትና የፈረንሳይ ወታደሮች ያላቸውን ኃይል እየቀነሱ ባሉበት ወቅት መሆኑ ተገልጿል። ፍሊንቶልክ በመባል የሚታወቀው ይህ አመታዊ ስልጠና ከምዕራብ አፍሪካ ሀገራት ለተውጣጡ 400 ወታደሮች የሚሰጥ ሲሆን አንዳንዶቹ ከአልቃይዳና እስላማዊ መንግስት ከተባሉት ቡድኖች ጋር ግንኙነት ባላቸው አካላት በተደጋጋሚ ጥቃት ከሚደርስባቸው ሀገራት የተውጣጡ ናቸው። ሆኖም የጊኒና እስላማዊ ጥቃት ያጠቃቸው የማሊና ቡርኪና ፋሶ ወታደሮች በሀገሪቱ በተደረገው መፈንቅለ መንግስት ምክንያት በስልጠናው አልተካፈሉም። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ ፈረንሳይ በማሊ እስላማዊ ታጣቂዎችን ስትዋጋ ብትቆይም ጣልቃ ገብነቷን የሚቃወሙ ሰዎች ቁጥር እያደገ በመምጣቱ ባለፈው ሳምንት ከማሊ እንደምትወጣና ወደ ኒጀር ፊቷን እንደምታዞር ማስታወቂያ ይታወሳል። በመጨረሻም የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የመሰረቱት ትሩስ ሶሻል የተሰኘ አዲስ የማህበራዊ ሚዲያ ዛሬ በይፋ እንደሚጀመር ተገልጿል። ፕሬዝዳንቱም ስልጣን ከለቀቁ ለመጀመሪያ ጊዜ በአዲሱ ገጻቸው ወደ ማህበራዊ ሚዲያ እንደሚመለሱ ይጠበቃል። ሪፐብሊካን ፓርቲን ወክለው የምክር ቤት አባል በነበሩት ዴቪድ ኖነስ የሚመራው ትራምፕ ሚዲያና ቴክኖሎጂ ግሩፕ የተሰራው ትሩስ ሶሻል የማህበራዊ ሚዲያ ተቋም ስራ ሲጀምር ራሳቸውን የመናገር ነጻነት ጠባቂ አድርገው ከሚቆጥሩት እንደ ትዊተር፣ ፌስቡክና ዩቲዩብ የመሳሰሉ ተቋማት መካከል አንዱ ይሆናል ተብሏል። ከሳምንታት በፊት የትራምፕ የመጀመሪያ ልጅ የሆነው ዶናልድ ጁኒየር የአባቱን የትሩስ ሶሻል ገጽ የሚያሳይ ምስል ተዘጋጁ የምትወዱት ፕሬዝዳንታችሁ በቅርቡ ያያችኋል ከሚል ጽሑፍ ጋር በትዊተር ገጹ አጋርቶ ነበር። አድማጮች ለሰዓት ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። አመሰግናለሁ ኤደን። የኢትዮጵያ ህዳሴ
ንግሽ ቆየን ለዜናዎቹ እናመሰግናለን። የጋቢና ቪ የሰኞ ምሽት የካቲት 14 2014 ዓ.ም ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። በሬዲዮ ቴሌቪዥን ዝግጅቶቻችንን ለምትከታተሉ በፌስቡክ ገጻችን በአማርኛ ላይ እንዲሁም ደግሞ በተገጻችን ላይ ታገኙን ትችላላችሁ። ለየት ባለ ሁኔታ ለአዲሱ ትውልድ ድምጽ ወደ አዘጋጀነው አብይ ርዕስ እንሻገራለን። የሰላም ሚኒስቴር በጎ ፈቃደኛ ወጣቶችን አሰልጥኖ ወደ ተለያዩ የሀገሪቱ ክፍሎች ህብረተሰቡን እንዲያገለግሉ ማስተማራቱን ሰላምን በመገንባትና ብሔራዊ መግባባትን በማምጣት ውጤት ማስገኘቱን ሚኒስቴር መስሪያ ቤቱ አስታወቀ። ሚኒስቴሩ በሶስተኛ ዙር ያሰለጠናቸው 3300 የሚሆኑ በጎ ፈቃደኛ ወጣቶች ወደ ህብረተሰቡ መላካቸውንም አስታውቋል። በሌላ በኩል በአንደኛው ዙር ሰልጥነው ህብረተሰቡን ሲያገለግሉ መቆየታቸውን የገለጹ አንድ ወጣቶች ሚኒስቴር መስሪያ ቤቱ የሥራ ዕድል እንደሚያስገኝልን ቃል ቢገባልንም የእንደዚህ አይነት ዕድል ግን አልተመቻቸልንም ሲሉ ቅሬታቸውን ለአሜሪካ ድምጽ ገልጸዋል። ናኮር መልካ በዙዚራ ዘለግ ያለ ልዩ መሰናዶ አጠናቅሯል።
የኢትዮጵያ ሰላም ሚኒስቴር 3300 የሚሆኑ ከተለያዩ ዩኒቨርሲቲዎችና ኮሌጆች የተመረቁ በጎ ፈቃደኛ ወጣቶችን በሶስተኛ ዙር መርሃ ግብር አሰልጥኖ ወደ ህብረተሰቡ ማስተማራቱን አስታውቋል። የመራ ግብር ለብሔራዊ መግባባትና ሰላም ግንባታ ከፍተኛ አስተዋጽኦ በማበርከት ላይ እንደሚገኝ በሰላም ሚኒስቴር የብሔራዊ በጎ ፍቃድ ማህበረሰብ አገልግሎት መርሃ ግብር አስተባባሪ ዶክተር ዮሐንስ አመነ ለቪኦኤ ተናግረዋል።
ሰላም ሚኒስቴር ለሰላም ግንባታና ለብሔራዊ መግባባት የሚለው ኢሹዎች አሁንም በቀጣይነት እየሰራ እያሰለጠነ ክፍተቶችን እያስተካከለ እየሄደ ይገኛል ማለት ነው። በነገራችን ላይ በዚህ ረገድ ጥናትም ማጥነትም ጥሩ የሚባል ውጤት እያገኘንበትም ነገር ነው። ውጤታማነቱ ትልቅ ነው የሚል ነው።
ወጣት ገላና ጉቱ የሶስተኛ ዙር ሰልጣኝ ሲሆን በአሁኑ ጊዜ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ውስጥ የበጎ ፈቃድ አገልግሎት እየሰጠ መሆኑን ተናግሯል። በስልጠናውና በአገልግሎቱ ስላገኘው ውጤት ያብራራል።
ከስልጠናው ያገኘሁት አንደኛው ከሰው ጋር እንዴት መኖር እንደምችል ማለትም ማህበራዊ ኑሮን ተምሬያለሁ። የተለያዩ ብሔሮች እንዴት ተቻችለው ተከባብረውና ተዋደው ሊኖሩ እንደሚችሉም ተምሬያለሁ። የሌሎች ብሔሮችን ባህልንም አውቄያለሁ። አሁን የበጎ ፈቃድ አገልግሎት በሚሰጥበት ዳውሮ ውስጥም አዲስ ያየር ጸባይ ውስጥ እንዴት መኖር እንደሚቻል እየለመድኩ ነው። አዲስ ቋንቋ፣ ያመጋገብ ያለባበስና ሌሎችን ባህሎች ከህብረተሰቡ እየተማርኩ ነው።
ዶክተር ዮሐንስ አመነ የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ሰባዊነትን የሚጠይቅና ራስን ሰጥቶ ማገልገል የሚጠይቅ ነው ብለዋል። የወደፊቱ ከወጣቶች በተጨማሪ ሌሎችን በተግባሩ እንዲሳተፉ እንደሚደረግ ገልጸዋል።
ሰዎች በነጻ ሀገራቸው ማህበረሰባቸው የሚያገለግሉበት ፕላትፎርም ተመቻችቶላቸው የሚሄዱበት ሞዳሊቲ እንደመሆኑ መጠን ምንም አይነት የክፍያ ፓኬጅ ያለው ፕሮግራም አይደለም ማለት። ሰብአዊነት የሚጠይቅ ጥቅም መሰረት ያደረገ ሳይሆን ራስን ሰጥተ ሌላውን ሰርቭ የምታደርግበት ሞዳሊቲ ነው። ያው ሌሎችም ሀገራት እንደዚህ አይነት ኤክስፔሪየንሶች እንዳሉ ይታወቃል። እንደ ሰላም ሚኒስቴር የኛ ጎል እንደዚህ አይነት ፕሮግራሞች ናሽናል ሰርቪስ መሆን አለባቸው ብለን እናስባለን። ወጣቱን ብቻ ሳይሆን ሌላውን ኮሚኒቲዎች ትሩ ታይም ታርጌት አድርገን እንሄዳለን ነው ማለት ነው።
ወጣቶቹ በበጎ ፈቃድ አገልግሎቱ ከተሳተፉ በኋላ ያገኙአቸው ስለሚችሉ ጥቅሞችም አብራርተዋል።
ሰላም ሚኒስቴር ለልጆቹ አሹር የሚያደርጋቸው ምንድነው? አንደኛ ነገር አገራቸውን ኢትዮጵያን ስላገለገሉ ስለደገፉ የራሳቸውን አስተዋጽኦ ስላደረጉ ከሁሉ በላይ ደግሞ ኢትዮጵያ ሀገራቸውን ስላወቁ አመስገን ይፈልጋል፣ ሪኮግናይዝ ማድረግ ይፈልጋል። ይሄ ቀላል ነገር ስላልሆነ ማለት ነው። ለዚህም በክቡር ሚኒስትሩ የተፈረመበት ምስክር ወረቀት ለበጎ ፈቃደኞች ለእያንዳንዱ በጎ ፈቃደኛ ፕሮግራሙን አገልግሎቱን ለጨረሰ እንሰጣለን ማለት ነው። ኢሞሽናል ኢንተለጀንስ ሌቭሉ ያደገ፣ ፊዚካል ኢንተለጀንስ ሌቭሉ ያደገ፣ ስፒሪቹዋል ኢንተለጀንስ ሌቭሉ ያደገ፣ ኢንተርካልቸራል ኢንተለጀንስ ሌቭሉ ያደገን ሰው ማንም ይፈልገዋል። ድርጅቶች በሚጠይቁን ሰዓት የማገናኘት ከጠየቁን ባለበለዚያ ደግሞ እነሱን ሲያገኙ ጥሩ ሪኮመንዴሽን የመጻፍ ነገር እናደርጋለን ማለት ነው።
በሌላ በኩል በ2013 ዓመተ ምህረት በመጀመሪያው ዙር ሰልጥነው ለአስር ወራት በተለያዩ የኢትዮጵያ አካባቢዎች በጎ ፈቃደኛ ሆነው ሲያገለግሉ ከቆዩ ወጣቶች መካከል አንዳንዶቹ ሰላም ሚኒስቴር ቃል የገባልንን የሥራ ዕድል አላመቻቸልንም ሲሉ አቤቱታቸውን ለቪኦኤ ተናግረዋል። በስጋት ምክንያት በቪኦኤ ላይ እንዳይገለጽ ሲል የተናገረ ወጣት ስለ ሥራ አትጨነቁ በማለት ሥራ እንደሚያገኝልን ሚኒስቴሩ ተስፋ ሰጥቶን ነበር ይላል።
ስለሱ ጉዳይ ምንም ጥያቄ አይገባችሁ፣ እናንተ ግዴታችሁን ብቻ ፈጽሙ ነው ያለን። እናንተ እዛ ሳጨርሱ ነው እኛ ለድርጅቶት እንሰጣችሁ ነው ያለን። ያንን ነገር ከጨረስን በኋላ ወረቀት ብቻ ነው የሰጡን፣ የምስጋና ወረቀት። ድጋፍ ደብዳቤ እንኳን ጻፉልን። እንደ ክልል ስንጠይቅ እነሱ ደብዳቤ ጻፉልን እንጂ እኛ ምንም ልንጠይቅ ሊቀጥራችሁ አንችልም። ደብዳቤ ከጻፉልን ዛሬ ሊቀጥራችሁ እንችላለን፣ ቦታ አለን ምናምን ብሎናል። ይሄንን ካሉ በኋላ እነሱ እስካሁን እንግዲህ ምንም ነገር የለም። እንደውም ሰርቲፊኬት ተሰጥቶ ከ15 ቀን በኋላ ይደውልላችኋል። በተለይ ከሶስት በላይ ያላችሁ ልጆች ይሄንን ነገር ጠብቁ፣ ስልካችሁን አክቲቭ አድርጉ ብሎ ነው የነገሩት። ውጤትን ደግሞ መሰብሰብ የጀመሩ ከስሪ በላይ የጀመሩ ከመስከረም ጀምሮ ነው። መስከረም እንግዲህ አሁን 6ኛ ወራችን። ስንደውልላቸውም ስልክ አያነሱም፣ ወይ ደግሞ በዚህ ጉዳይ የሚያናግረን አካል የለም።
ስሟ እንዲገለጽ ለምን እንዳልፈለገች የተናገረች ወጣትም ጅግጅጋ ዩኒቨርሲቲ ውስጥ ስልጠና ከመውሰዷ በፊት የነበራትን ስራ ትታ በበጎ ፈቃደኝነት ማገልገሏን ነው የገለጸችው። የስራ እድል እንደሚያመቻችልን የሰላም ሚኒስቴር ቃል ገብቶልን ነበር ብላለች ወጣቷ።
አሁን ያለንበት ሁኔታ ግልጽ ስላልሆነ ነው ስሜን ያልፈለጉት እና የሰለጠንኩት ጅግጅጋ ነው። አንደኛ ዙር ሰልጣኝ ነበርኩ፣ አጋጣሚ አዲስ አበባ ነበርኩኝ። እንደውም ስራ ላይ ሁላ ነበርኩኝ። የሚገርም ግን በመንግስት የመጣ ነገር ነው የስራ እድል ላለው ምናምን ስለተባለ በሙያ ያልነበረ የምሰራው በቃ የተሻለ ነገር ነው ብዬ ትቻው ሄድኩ ማለት ነው። ያው ምግብ ምናምን በዩኒቨርሲቲ ወጪ ሆኖ የ45 ቀን ስልጠና ነበር። ከዛ በኋላ ወደ ኮምቦልቻ ተመደብኩኝ። የኪስ ገንዘብ አለ፣ ሌላ ምንም የለም። ለበጎ አድራጎት ስራ ነው የምሰሩት። ከዛ በኋላ የስራ እድል 100% የእውነት ማለት ነው እንደዛ ተብለን መሄድ ነው።
ሌላው አስተያየቱን ለቪኦኤ የገለጸው ወጣትም እንዲሁ በአሁኑ ጊዜ ስላለበት ሁኔታ ይገልጻል።
እዛው ጅማ ዞን ነበርኩ ለ1 አመት ማለት ነው። በዲፓርትመንትም በበጎ አድራጎት በሁሉም በብዙ አይነት ስራዎች ሳገለግል ቆይቻለሁ። ግን እንደዛ ተደርጎ አሁን ላይ ግን ያው ምንም መፍትሄ የለውም፣ ዝም ብለን ከቤት ልቁጭ ይዘናል። እጣ ፋንታችን ምንድን ነው ብለን በጠየቅና እናንተ ይህን አስር ወር ጨርሱ እንጂ ከዚያም በኋላ ያለው የእኛ ስራ ነው የእናንተ አይደለም፣ መጀመሪያ ጨርሱ ነው ያሉ። ስለዚህ ያል ጊዜ እኛ ያሰለፍነው እዚህ ነገር ለእኛ ጥቅም አለው፣ ይህን ከጨረስነው በኋላ መንግስት ስራ ይሰጠናል ብለን ተስፋ አድርገን ነው ይህን ያል ጊዜኛ እንትን ያደረግነው። ቤተሰብ ራሱ ይብን ስራ ገብተዋል ብሎ ተደርሰው አሁን ተመልሰን እዚህ ቤተሰብ እጃቸው ላይ ስንወድቅ ሌላ ሀሳብ ውስጥ እየገባን ነው ነው።
ወጣቶቹ ህብረተሰቡን ሲያገለግሉ በነበሩበት ወቅት አንዳንድ የመንግስት ሰራተኞችና የማህበረሰቡ አባላት የመንግስት ደህንነት ሰራተኞች እንደሆኑ የማሰብ ሁኔታም ገጥሟቸው እንደነበር ከወጣቶቹ መካከል ገልጸዋል።
ሰራተኞቹ ራሱ አያምኑም። አሁን ቢሮም ተቀጥለን የምንሰራ ውጭም ስንወጣ እነዚህ መንግስት ተላላኪ ነው የሚሉን እና ብዙዎችን ማስረዳት ሞክረናል። የህብረተሰቡ ውስጥ ያለው አመለካከት ለመንግስት እንደምንሰራ ነው፣ ግን ስራውን የምንሰራው ህብረተሰቡን ነው እናገለግለው መንግስት ጋር ምንም አይነት ግንኙነት የለንም ህብረተሰቡን በባለን ዕውቀት በምንችለው ልብስ ማጠባቅ ሆነ ወይም ምግብ ማብላት ከሆነ ለልጆች ከቢሮ ተላዩ ድርጅቶችን ጠይቀን ነው እናብላቸው አንዳንድ ቢሮ ውስጥ ደግሞ ምንሰራው በዕውቀታችን ነው ምንሰራው በተማርነው ልክ ነው ምንሰራው አንጂ የኛው ሰዎች እንደሚያስቡት አይደለም
በወጣቶቹ ቅሬታ ላይ ምላሽ እየሰጡት በሰላም ሚኒስቴር የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት መራ ገብር አስተባባሪ ዶክተር ዮሐንስ አመነ ሚኒስቴሩ ወጣቶቹን ስራ የማስቀጠር ኃላፊነት የለውም ብለዋል ነገር ግን ለወጣቶቹ ያደርግላቸው ይችላል ያሉትን አብራርተዋል
በጎ ፈቃደኞች በዋናነት የሚያነሷቸው ኢሹዎች ምንድነው ከዚህ በፊት ከክብር ጠቅላይ ሚኒስቴሩ ጀምሮ ቃል ተገብቶልናል የሚል አይነት ኢሹዎች እኛም ቢሮ ይመጣሉ ተደጋጋሚያቶች ማለት ነው
እነሱ ደግሞ ቃል ተገብተው ነበር
ቃል ቢገባ ሰላም ሚኒስቴር ለምንድን ነው የማይጠቅመው አጥፍ በደረጃ ካለ ማለት ነው ፕላስ ደግሞ እኛ ፕሮግራሙን ዲዛይን አድርገን ስንነሳ አላማችን ብሔራዊ መግባባት ዘላቂ ሰላም ግንባታና ወጣቶችን ለራሳቸው ለስራ ዝግጁ የሚያደርጉ ወጣቶች እንዲሆኑ ስለምንፈልግ ነው በዛ ሌቭል ራሳችን ሬዲ አድርገን እየወጣን ያለ ነው ማለት ነው እኛ ኦብጀክቲቭውን የሳተ ነገሮችን ወደፊትም አሁንም አናደርግም ቢኮዝ ሰላም ሚኒስቴር ዋጅ የተሰጠው ስልጣን ስራ መጥተር ራሱ የስራና ክህሎት ሚኒስቴር ማንዴት የሰላም ሚኒስቴር ማንዴት አይደለም ምናልባት የኛ ልጆች ዲሲፕሊንድ ከሆኑ ከሚመለከተው አካላት ጋር በጋራ እንሰራለን እንደ ሀገር ሀገር ኢንቨስት አድርገዋል ብዙ ሚሊየንስ እነሱም ለሀገር ብዙ ኢንቨስት አድርገዋልና በዛ ሌቭል ጆይንትሊ ከሚመለከታቸው አካላት ጋር እየሰራን እንገኛለን የሚለውን ነገር ነው ፈልገዋቸው እንጂ ልጆቹ ለምነው የሚሰሩ ስራ እንዲኖር አንፈልግም እንደ ሰላም ሚኒስቴር ቢካዝ ሀገራቸውን የሚያገለግሉ በሙሉ መሰጠት እንጂ ለምነው ስራ መስራት ማለት አንድም እኛ ፕሮግራሙን ፌል ያደርግብናል ቢካዝ ሀገራቸውን የሚወዱ ለሀገራቸው ሰርቭ የሚያደርገው የሀገራቸውን ችግር የሀገራቸውን ዲማንድ የሚያውቁ ሆነው እንዲወጡ ስለምንፈልግ ማለት ነው
አስተባባሪው ወጣቶቹን ለስራ የሚፈልጉ ድርጅቶች እንዳሉን በመጠቆም ሚኒስቴሩ በምን እንደሚደግፋቸውም ገልጸዋል
ለምሳሌ አንድ ሁለት ሶስት መስሪያ ቤቶች እኛን አፕሮች አድርገውናል እናንተ ጋር የሚሰሩ በጎ ፈቃደኞችን የተወሰኑ ቁጥር ማለት ነው በዚህ ክራይቴሪያ እንፈልጋለን ብለውናል ስለዚህ እነሱ በሰጡን ክራይቴሪያ መሰረት መደረጃ አድርገን ሰላም ሚኒስቴር ሰሌክት አድርጎ ለሚመለከተው አካል ይልካል ማለት ነው ይሄ አንድ ኦፖርቹኒቲ ነው ባይዘው ልጆቹ በዚህ ፕሮሰስ ለማለፋቸው ያገኙት ኦፖርቹኒቲ ነው አፍተሮ ልጆቹም ሲመጡ ደግሞ ከሀገራቸው ሊጠቀሙ ሳይሆን ሀገራቸው ሊጠቅሙ አስበው ነው የሚመጡት
ዶክተር ዮሐንስ በጥቂቶች ዘንድ በበጎ ፈቃደኛ ወጣቶች ዙሪያ የነበረው የተዛባ አመለካከትም አሁን ተቀይሯል ሲሉ አብራርተዋል
በመጀመሪያው ዙር ስራውን በምንሰራበት ሰዓት የኛ በጎ ፈቃደኞች ካለው ወቅታዊ የኢትዮጵያ ፖለቲካል ዳይናሚዝም አንጻር ብዙዎቹ እንደ መገለል አንዳንድ ቦታዎች ላይ እንደሚደርስባቸው እኛም ኢንፎርሜሽኑ ነበርን ኢቭን አንዳንዱ ደህንነት ቢኮዝ ያው የሰላም ሚኒስቴር ስራ አፍተሮ የደህንነት ነው ተብሎ ይታሰባል ማለት ፖዚቲቭ ፒስ ላይ ኔጌቲቭ ፒስ ላይ እንደሚሰራ በደንብ አይታወቅምና ልክ ልጆቹ ዲፕሎይ እንደተደረጉ ማለት ነው ከዛ በኋላ በነበረው ኮንቲኒየስ የሆነ ካፓሲቲ ቢልዲንግ ስራዎች አት ዘ ሴም ታይም ደግሞ ልጆቹ በሚሰሯቸው ስራዎች ማለት ማህበረሰቡ ጋር የሄዱት ማህበረሰቡን ሰርቭ ለማድረግ ለመሰለል እንዳልሆነ ማህበረሰቡን ለማገዝ አገራቸውን ኢትዮጵያን ሲያገለግሉ የነበሩ እናት አባቶቻቸው ቴንክ ዩ ለማለት ይገባቸዋል ለማለት የማያውቁትን ኢንቫይሮንመንት አውቀው ለካ ኢትዮጵያ ይሄኛው ገጽታ አላት ለማለት እንደሄዱ ቋንቋ ሊማሩ ባህል ሊማሩ ኢትዮጵያን ለማወቅ እንደሄዱ ሲነግሯቸው ማህበረሰቡ ደስተኛ ሆኖ ተቀብሏቸው ብዙ ነገር ነው ማህበረሰቡ ያደረገላቸው ብዙዎቹ ጋር ልጆች አርጓቸዋል የሰላም ቤተሰብ ፈጥሮላቸው እናት አባት ኖሯቸዋል ሲጨርሱ ማለት ነው ሌላ እናት ሌላ አባት ማለት ነው የሌላ አካባቢ ማህበረሰብ ቋንቋ ባህል ለምደው ከነሱ ጋር የተነጋገሩአሉ እዛው ራሱ እንፈልጋቸዋለን እንቀጥራቸዋለን ብለው ይቀጠሯቸዋል
በሰላም ሚኒስቴር በበጎነት ለአብሮነት መርሃ ግብር ሰሞኑን ሰልጥነው በበጎ ፈቃደኝነት ከተሰማሩ 3300 ወጣቶች በተጨማሪ በ2013 ዓመተ ምህረት በመጀመሪያ ዙር ሰልጥነው ለ10 ወራት ገደማ ለህብረተሰቡ የተለያዩ ግልጋሎቶችን ሲፈጽሙ እንደቆዩ ሰላም ሚኒስቴር ገልጿል ከ9100 በላይ ወጣቶች በሁለተኛ ዙር ሰልጥነው ወደ ተለያዩ ሀገሪቱ አካባቢዎች የተለያዩ የበጎ ፈቃድ አገልግሎቶችን እየሰጡ መሆናቸውን ሚኒስቴሩ አስታውቋል ለአሜሪካ ድምጽ ናኮር መልካ ካምቦ
ጋቢና ቤ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ተከታዩ ዘገባችን ደግሞ ስራ ፈጣሪ ከሆኑ ወጣቶች ጋር ያስተዋውቀናል። ቀጥሎ ይቀርባል።
የኮቪድ-19 ወረርሽኝ እንደጀመረ ሰሞን የቻለ በሙሉ ከንቅስቃሴ እንዲገደብ በታወጀበት ወቅት በዓለም ዙሪያ እጅግ ብዙዎች በቤታቸው ተከተው ነበር። ይሄ ወቅት ታዲያ ብዙዎችን በፍርሃት በድብርትና በጭንቀት የፈተነ እንደነበረ ይታወሳል። ይሄ በአብዛኛው በእናቶችና በሴቶች ላይ ቢታይም ወጣቶችም የዚሁ ድብርትና ጭንቀት ተካፋይ ነበሩ። በዚህ ወቅት ነበር ታዲያ አራት የሶፍትዌር አንድ የህንጻ ንድፍ እንዲሁም አንድ ጋዜጠኛና አንድ መምህር በአጠቃላይ 7 በመሆን በእንግሊዘኛ የምትወጣ ሎላይን የተሰኘች ዲጂታል መጽሔት ለማዘጋጀት ያቀዱት። ከራሳቸው የድብርት ስሜት በመነሳት ሰዎች ጊዜያቸውን ስልካቸውና ኢንተርኔት ላይ እንደሚያሳልፉም ጨምረው በመገንዘብ ወደዚህ ድምዳሜ እንደደረሱ የሎላይን መጽሔት ስራ አስኪያጅና ከመስራቾቹ መካከል አንዱ ውዳሴ ግርማ ይገልጻል።
ሎላይን ስንጀምር በጊዜው እኛ ተመራቂ ተማሪዎች ነበር የመሰረትነው ሰዎች እና ቤቶንን ነበር የምናሳልፈውና ከሱ ጋር ተያይዞ ብዙ ወጣቶች የተለያዩ አይነት ድብርትን ያሳልፉ ነበር። እና ያንን ስሜት ለመቀነስ ያክል በይነ መረብ ላይ የሚቀመጡ ወጣቶችን ሊያነሳሱ ወይም ሊያዝናኑ የሚችሉ የተለያዩ ነገሮችን ለማድረግ ነበር ያሰብነው። እና በሱ ሀሳብ ውስጥ ተያይዞ ነው ስሙ ሎላይን የሚለው ኤሎኤል ወይም ላክአውት ላውድ በተለምዶ ከምንለው ቃል እና ኦንላይን ከሚለው እንግዲህ አድርገን ወጣ ነው። በተጨማሪ ደግሞ ታይፕራይቲንግ ላይ ሎላይን ወይም ሎላይን ሲሆን አንደርላይን ማድረግ ወይም ሲግኒፋይ ማድረግ የፈለግን ወይም ደግሞ አብርተን ማሳየት የፈለግናቸው ሀሳቦች እንደነበሩ ነው። ምንም ወጣቱን ለማዝናናት ብናስብም እንደ ስራ ፈጠራ ቴክኖሎጂ ያሉ ሀሳቦችን ደግሞ አብርተን ማሳየት እንደፈለግን እና እኛ ለኮምፒውተር ቅርብ ስለነበር አስተሳሰባችንም እንደዛ ይመስለኛል ብዙ ሰው ያዋል የሚል ግምት ነበረ። እንደጀመርን ግን የነበረው ስፔሻሊ ወይም የመጀመሪያዎቹ ወሮች ትንሽ አስቸጋሪ ነበሩ። ግን በሀገሪቱም በቴክኖሎጂ ላይ ለውጥ እያመጣ ስለነበረ በስፔሻሊ ራሱ ኮቪድ ራሱ ይዞት የመጣው ሰው ቤቱ በመቀመጡ ምክንያት እንደሚያነብ ወይም ኦንላይን እንደሚውል ስለምናውቅ እሱ የተነሳ እንደውም እኛ ከጠበቅነው በላይ በየጊዜው እያደገ መጥቷል።
ውዳሴ ዋናው ዓላማቸው በቴክኖሎጂ ዘርፍ እንዲሁም በስራ ፈጠራ ዙሪያ ያሉ ሰዎችን ማስተዋወቅና ለወጣቶች እንዲዝናኑ እንዲሁም እንዲነቃቁ የሚያደርጉ ጽሁፎችን ማዘጋጀት ነበር ይላል።
እንደነገርኩሽ የድብርት የመድባቴ ስሜት ወጣቱ ላይ እንዳይደርስ የምንችለውን ያክል ኮንቴንቶችን ክሬት በማድረግ ሞቲቬት ለማድረግ ወይም እነሱ ለማነሳሳት ሀሳብ ይዘን ነው የጀመርነው። ስንጀምር በዋነኝነት አንዱ የነበረው ኢንተርቴንመንት ወይም ወጣቶችን ሊያዝናና የሚችል ኮንቴንቶች የተለያዩ ዘፋኞችን ምናምን ነበረ ፕሮፋይል ወይም ኢንተርቪው የምናደርጋቸው የነበሩት። ከዛ በመቀጠል ደግሞ በተለያየ አርት ስራ ላይ ያሉ ሰዎችን የምናካትት ነበር። በሶስተኛ ደረጃ ደግሞ የተለያዩ የቴክኖሎጂ ውጤቶችን ራሳችን ገምግመን እነሱ ላይ የተለያዩ አስተያየቶችን ሀሳቦችን እንጽፍ ነበር። ይህንን እያደረግን ነበር የቆየ ነው። ግን ኢንተርቴንመንት ላይ ወይም ሙዚቃው ላይ ያሉ አርቲስቶች የተለያዩ ሰዎችን ኢንተርቪው በምናደርግበት ሰዓት ያየነው ነገር እኛ እንደ መዝናኛነት ሪፈር አድርገን እንደ ሙዚቃ የምናመጣቸው ነገሮች እነሱ የስራ መስክ ነበሩ እና የራሳቸው ሆኑ ተግዳሮቶች ነበሯቸው። እነዚህ ነገሮች ደግሞ እንዴት ማለፍ እንደቻሉ ለወጣቱ ሲያካፍሉት ስለ ስራ ነበር የሚሆኑት። ለእነሱ ያ ሙዚቃ ማለት ስራ እንደነበር ነበር የገባ። ስለዚህ ከእነዚህ ሰዎች የተወሰነ ያክል ፒቮት እያደረግን ወይም አምዳችን የተወሰነ ያክል እየቀየር ወደ ስራ ፈጣሪነት ስራ በመፍጠር ላይ ያሉ ክሎችን ለማንሳት ሞክረና አሁን መጽሄቱ በዋነኝነት ከተለያዩ ስራ ፈጣሪዎችን ፕሮፋይል በማድረግ ወይም ኢንተርቪው በማድረግ የእነሱ እክሎች ሊያጋጥማቸው የሚችሉ ቻሌንጆች ምናምን በአብዛኛው የሚወሩ ታሪኮች አሉ። ሰክሰስፉል ወይም የተሳካላቸው ከምንላቸው ሰዎች ታሪኮች ሲወራ ከየት እንደጀመሩና የደረሱበትን ቦታዎች ብቻ ነው የምናውቅ እንጂ መሀል ላይ እያሳለፏቸውን ችግሮች ወይም ቻሌንጆችን አይነሱም። እኛ በሳለው መጠን እነሱን ነገሮች አምልተን ለማሳየት ለወጣቱ እና ያንን ቻሌንጅ እንዴት ማለፍ እንደሚችሉ ያንን ችግሮች እንዴት ማለፍ እንደሚችሉ ለማብራራት እንሞክራለን።
ይሄ ስራ ከተጀመረ በኋላ ለረጅም ጊዜ ተግዳሮት ሆኖ የቆየው ታዲያ ራስን ማስተዋወቅና ለሚያወጡት ልፋትም ተመጣጣኝ የሆነ ገቢ ማግኘት አንዱ ተግዳሮት እንደነበረ ውዳሴ ያስረዳል።
የመጀመሪያው ነገር መጽሔቱን እንደጀመርን የገባን ነገር በአጭር ጊዜ ውስጥ ገቢ መፍጠር እንደማንችል ነበረ። አንደኛው በእኛ ስራ ላይ እንደ ከባድ ነገር የታየነው ነገር አንደኛ የኛ አካባቢ ያሉ ሰዎች ወይም በኛ ለጥጥ ያለ ሰው ከዛ በኋላ ሱ ደግሞ እኛ ገቢ ለመስጠር አስቸጋሪ እንደነበር ተረጠነ። ግን በዚህ ውስጥ የብሎጊንግ ፕላትፎርም ወይም የተለያዩ ሰዎች ተመዝግበው የራሳቸውን ሀሳብ ማካፈል የሚችሉበት ሲስተም ፈጥረን ነበረ። ስለዚህ ዋነኛው የገንዘብ የገቢ ምንጫችን የነበሩ አድቨርታይዝመንቶችን ወይም ማስታወቂያዎችን በመጽሔቱም ላይ ሆነ በዌብሳይቶቻችን ወይም ድረገጾቻችን ላይ ማድረግ ነበር። ግን ይህን ያለ እንደ መኖሪያ ለመሆን የሚያስችል ገደብ ያልነበረው፣ ስለዚህ እሱን ለማስተካከል ደግሞ ዩዘሮች ወይም ተጠቃሚዎቻችንን መጨመር ከራሳችን ወጪ ማድረግ ያለብን ነገር ወጪ ማድረግ እና ምንችለውን ያክል የእኛን ጊዜ መስጠት ነበር ያደረገው እና ላልተወሰነ ጊዜ ደግሞ ከዚህም ስራ ውጭ ሌሎች ኤክስተርናል ስራዎችን ለመስራት ሞክረናል።
ይሁን እንጂ የነበሩት ተግዳሮቶች እኚህ ብቻ አልነበሩም።
አዎ አንደኛ የነበረው እንደ ዲጂታል መጽሔት እንጀምር ከዚህ በፊት በዚህ ስራ ላይ እንዱ ስላልነበረ ሰዎችን ማግኘት ወይም ኮንታክት ማድረግ አስቸጋሪ ስራ ነበረ። አንዳንዴ ከዚህም በፊት ሌሎች ስራዎች ስላልነበሩ ሰዎቹ ደስተኛ ሆኑ ወይም ታሪኩን ለማካፈል ፈቃደኛ የመሆን ነገር አልነበረም። በአብዛኛው ልክ በጀመርንባቸው ሰሞኖች ኮንታክት እናደርጋቸው ሰዎች ላይመልሱልንም ይችላሉ። ይህ የነበረው ችግር ግን ቀስ በቀስ ያለንን ከሰው ጋር ያለንን ግንኙነት እያሰፋን በመጣጠር ይህ ነገር ማስተካከል ችለናል። አንደኛው እሱ ነበር። ሁለተኛው በስራ ሂደቶች ላይ ቢዝነሶችን ከዚህ በፊት እንደራሳችን ጀምረን የሚሳተንም ስለማናውቅ እንዴት ይህ ነገር ላይሰንስ የሚደረግ ሲባል እና ምሳው ሲጠይቀን ራሱ እኛ እነዛን ፕሮሰሶች አናውቅም ነበር። እስከ ቅርብ ጊዜ ድረስ ላይሰንስ ለማድረግ የራሳቸው የነበሩት ሂደቶች፣ ወጪዎች፣ ከመንግስት ጋርም ሄዱ ያሉ ሂደቶች አሉ። እነሱ ነገሮች እንዴት እንደሚደረጉ የራሱ የሆነ ችግር ሆኖብን ነበር። ከዚህ በፊት ያንን መንገድ ስላላለፍ
ሎላይን መጽሔት ጥሩ ተቀባይነት እያገኘ መምጣቱን ውዳሴ ይገልጻል። ለዚህ ደግሞ እንደ ምክንያት እንዲሁም ደግሞ እንደ በጎ ተጽዕኖ ከሚገልጻቸው ነገሮች አንዱ የመጀመሪያው ወጣቶች አስተያየቶቻቸውን የሚያጋሩበት ጦማር ወይም ደግሞ ብሎግ በገጹ ላይ መኖሩና ሌሎችም እንዳሉ ይገልጻል።
ራሳቸው የሚሰማቸውን ግላዊ ስሜታቸው እየጻፉን ያሉት አሳልፏቸው ኤክስፒሪየንስ ሊሆን ይችላል፣ ስለ ሀገራቸው የሚሰማቸውን ስሜት ሊሆን ይችላል። ብቻ የራስ ስሜት ነው እስካሁን እየተጻፈ ያለው። አሁን ግን ኮንቴንታችንን ሞር ወደ ስራ ፈጠራው ቴክኖሎጂዎች በአብዛኛውን የሚያገር አይተን ከሆነ ታዋቂ እንዲህ በስራቸው ተሳክቶላቸዋል ብለን ልንከተላቸው የምንሞክራቸውን ሰዎች ወጣቶችን ብንጠይቅ ብዙ ስም ሊጠራ አይችልም። ሳይኖሩን ቀርተው ሳይሆን ይህንን ነገር ሚዲያው ምን ያህል ፑሽ አድርጓል ወይም ምን ያህል አውጥቷል የሚል ጥያቄዎች አሉ። እኔ ለምሳሌ አሁን ስለ ስቲቭ ጆብ ምናምን የተወሰነ ያክል ኢንፎርሜሽን ላወራ ይችላሉ። ግን እኛ ሀገር ስላሉ ስራ ፈጣሪዎች እንዲህ ችግሮቻቸውን እንዳለፉ ይህኛ አውቆ የምናገር ልምድ የለም። እና አንደኛው ማድረግ የምንፈልገው ነገር እሱ ነው። ወጣቱ ኮንቴንትን ክሬት ስናደርግ ወይም የምንጽፋቸው ነገሮች ወጣቱ ሀገር ውስጥ ኑሮ ብዙ ነገሮችን ያለፈ ሊያስተምረው የሚችል ብዙ ሰው አለ እና እነሱ ሰዎች ማውጣት መቻል አለበት። እነሱ ሰዎች መታየት መቻል አለባቸው። እሱን የማድረግ ሀሳብ ነው አንዱ።
ሎላይን ዲጂታል መጽሔት ዳዊት ቸርነት፣ ኬንያለን፣ አዲስ አለማየሁ፣ ሳሚዳን፣ ቤተልሔም ደሴና ሌሎችም እነሱን የመሳሰሉ በተለያዩ የስራ ዘርፎች ላይ ያሉ ስራ ፈጣሪዎች ያካተተ ሲሆን መጽሔቷ በነጻ በፌስቡክና በድረገጽ ላይ ትገኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ በሬዲዮ ቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አሁን ደግሞ ጥቂት ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጭ ተመልካቾቻችን የሰኞ ምሽት የካቲት 14/2014 ዓ.ም የጋቢና ቪኦኤ ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍ ነበር። መሰናዶችንን እዚህ ላይ አጠናቀናል። ስናስተናግዳችሁ የቆየነው ኤደን ገረመው፣ መርሃ ግብሩን በመምራት ኤልያስ አስማረ፣ በድምጽና ምስል ቅንብር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። አስተያየትና ጥያቄዎቻችሁን 667 290 5142 ከፊት አንድ በማስገባት የጉግል የነ
ነጻ መስመራችን ላይ በመደወል የድምጽ መልእክት ልታስቀምጡልን ትችላላችሁ። ስማችሁን መናገር አትዘንጉ። በቪኦኤ ማህሪክ ፌስቡክ ገጽ ላይ እንዲሁም ለካፒና ቪኦኤ ያላችሁ የጽሑፍ መልእክት ልታደርሱን ትችላላችሁ። ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።